የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ የዛሬ አርብ ሐምሌ 19/2011 ዓ.ም ምሽት ዝግጅታችንን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀመርን።
ከሊቢያ ጠረፍ አቅራቢያ ሜዲትራኒያን ባህር ላይ በጀልባ ተሳፍረው ከነበሩ 250 ያህል ስደተኞች ውስጥ 150 ያህሉ ትላንትና ሰጥመው ሕይወታቸው ሳያልፍ እንዳልቀረ የተባበሩት መንግስታት የስደተኞች መርጃ ድርጅት UNHCR አስታወቀ።
We search from Libya going to Ethiopia.
አብዛኞቹ ስደተኞች ሴቶች ነበሩ። ከሁለት ሴቶች በስተቀር የተረፈ የለም። ሁሉም ሞተዋል። ሁለት ሴቶች ብቻ ናቸው ራሳቸውን ያዳኑት። ማንንም ሊያድነን አልቻለም። ራሳችንን ያዳነው። በውሃው ውስጥ ከ7 ሰዓታት በላይ ቆይተናል።
በህይወት ከተረፉት 147 ውስጥ አንዱ ነው። ዘገባ ይዘን እንመለሳለን።
በካናዳ የሚኖሩ ኢትዮጵያውያንን ኑሮ የሚያስቃኙ ዘጋቢ ፊልሞችን የሚሰራ ወጣት ጋዜጠኛና ደራሲ ገዛ ሀኝ ስለ ስራዎቹ ሊነግረን በጋቢና ተሳፍሯል።
በምን አይነት ህይወት ውስጥ በምን አይነት ትውስታ ውስጥ እንዳለ ስለ ሌሎችም ለማካፈል ያደረግኩት ሙከራ ይመስለኛል። ዘገባ
የሙዚቃ ምርጫም አለን። ፕሮግራሙን በመምራት እኔ ኤደን ገረመውና
ጽዮን ግርማ አብረናችሁ እናመሻለን። በቅድሚያ የኢትዮጵያን ወቅታዊ ሁኔታ ያካተቱና ከዓለም ዙሪያ ያሰባሰብናቸውን አጫጭር ዜናዎች እናሰማችሁ።
ከዜናዎቹ ጋር ተመልሰናል። ከጥቂት ሳምንታት በፊት በፖሊስ ተይዞ በአዲስ አበባ ፖሊስ ኮሚሽን በስር ላይ የሚገኘው ጋዜጠኛ ኤልያስ ገብሩ አካልን ነጻ የማድረግ አቤቱታ የፌዴራሉ የመጀመሪያ ፍርድ ቤት ልደታ ምድብ ችሎት ውድቅ አደረገ። የከሳሽ ጠበቃ አቶ ተማማ አባ ቡልጉ ለበላይ ፍርድ ቤት የይግባኝ አቤቱታ እንደሚያቀርቡ አስታውቀዋል።
አዲስ አበባ ፖሊስ በጸረ ሽብር ክስ የሚቀርብን ጉዳይ ማጣራት አይችልም፣ ስለዚህ ይግባኝ ይላሉ። ምክንያቱም
ዘገባው የመለስካቸው አማሃ ነበረ።
በአምቦ ከተማ ከ500 በላይ ሰዎች መታሰራቸውን ቤተሰቦቻቸው ገለጹ። የኦሮሞ ነጻነት ግንባር የፖለቲካ ኃላፊ አባላትና ደጋፊዎች እንዲሁ አመራሮች ታስረዋል ብሏል። የግንባሩ ፖለቲካ ተጠሪ አቶ ለሚ ቤኛ በግንባሩና በመንግስት ስምምነት መሰረት ለመንግስት አቤቱታ ማቅረባቸውን አመልክተዋል።
የኛ ደጋፊዎች በሰፊው እየታሰሩ ነው ያሉት። ጠይቀናል፣ ለምንድን ነው የታሰሩት እነዚህ ሰዎች ብለን ከመንግስት ያገኘን ምላሽ እናጣራለን የሚል ነው።
የከተማው ፖሊስ መምሪያ የታሰረ ሰው የለም ሲል አስተባብሏል። የክልሉ ፖሊስ የጸጥታና ቢሮና ፖሊስ ኮሚሽንን መልስ እንዲሰጠን ያደረግነው ጥረት አልተሳካም። ፀሐይ ዳምጠው ናት ያደረሰችን ይህን ዘገባ።
የአማራ ዴሞክራሲያዊ ንቅናቄ አብን የጽህፈት ቤት ኃላፊውን ጨምሮ 3 ከፍተኛ አመራሮቼ ዛሬ ታሰሩብኝ ሲል ገለጸ። የንቅናቄው ሊቀመንበር ዶክተር ደሳለኝ ጫኔ ማምሻው እንደገለጹት ለምርመራ ትፈለጋላችሁ ተብለው ነው በፖሊስ የተወሰዱት ብለዋል። በእስር የነበሩና 3000 ብር ዋስ ተጠይቆ የከፈሉ አመራሮችም እስካሁን ድረስ እንዳልተለቀቁ ተናግረዋል።
በባህር ዳር ከተማ በተደረገው የከፍተኛ አመራሮች ግድያና የመፈንቅለ መንግስት ሙከራ ከተጠረጠሩት መካከል በነ ብርጋደር ጀነራል ተፈራ ማሞ የክስ መዝገብ ከተከሰሱት ውስጥ 57 ጉዳያቸው ተጣርቶ ከእስር እንዲፈቱ የባህር ዳር ዙሪያ ወረዳ ፍርድ ቤት ዛሬ ውሳኔ ያሳልፏል። ባህር ዳር የምትገኘው ዘጋቢያችን አስቴር መስቃውና ናት ያደረሰችን ዘገባው ነው።
ብሪታንያ በምንም መንገድ በመጪው ጥቅምት ወር ከአውሮፓ ህብረት እንደምትወጣ አዲሱ ጠቅላይ ሚኒስትር ቦሪስ ጆንሰን ቀደም ሲል የነበረውን ውሳኔ አስረግጠው ተናገሩ። በዚህ ሳምንት በተካሄደው የስልጣን ፈወዛ ጆንሰን የተቃዋሚ አባላትን በማስወገድ ታማኝ ያላቸውና በእንግሊዙ ከህብረቱ መውጣት የሚደግፉትን አዳዲስ ወገኖች በካቢኔያቸው ሰይመዋል። ጠቅላይ ሚኒስትር ጆንሰን ትናንትና ሐሙስ ለምክር ቤቱ ባደረጉት የመጀመሪያ ንግግራቸው ብሪታንያ ከአውሮፓ ህብረት በኋላ ወርቃማ ዘመን ይጠብቋታል ማለታቸው ተሰምቷል። ያ ካልሆነ ግን አሉ ጆንሰን፣ ፖለቲካችን ከባድ የሆነ በራስ የመተማመን ኪሳራ ይደርስበታል ብለዋል። ብሪታንያ ከአውሮፓ ህብረት ትወጣለች ተብሎ የተያዘው እንደ አውሮፓውያን አቆጣጠር ጥቅምት 31 መሆኑ አይዘነጋም። አድማጮች፣ ለሰዓቱ የያዝናቸውን ዜና ጨረስን። ከቀጣይ ዘገባዎች ጋር ተመልሰን እንመጣለን።
የጋቢና ጉዟችን ይቀጥላል። ጽዮን ግርማና
ኤደን ገረመው አብረን ከአድማስ እንሻገር እንላቸዋለን።
Gabina VOA. Let's cross boundaries together.
ከሊቢያ ጠረፍ አቅራቢያ ሜዲትራኒያን ባህር ላይ በጀልባ ተሳፍረው ከነበሩ 250 ያህል ስደተኞች ውስጥ 150 ያህሉ ትላንትና ሰጥመው ህይወታቸው ሳይልፍ እንዳልቀረ የተባበሩት መንግስታት የስደተኞች መርጃ ድርጅት UNHCR አስታወቀ።
አዎ ኤደን እንግዲህ ድርጅቱ ትላንትና ከሰዓት በኋላ ባወጣው መግለጫ ነው ይሄንን ያስታወቀው። የኤፒ እና የሌሎች ዓለም አቀፍ እንደ ሮይተርስን ጨምሮ ሌሎች ዓለም አቀፍ የዜና ተቋማት ባወጡት መግለጫም የተባበሩት መንግስታት ድርጅትን ጠቅሰው እስከ አሁን ድረስ ቁጥሩ ሲጨምር ሲቀንስ ነበር። ባወጡት መግለጫ እንደተናገሩት በዚህ አመት ከደረሰው እጅግ እስካሁን ድረስ በዚህ አመት ከደረሱት ዘግናኝና የከፋ ነው ብለውታል የድርጅቱን ቃል አቀባይ ጠቅሰው። እንግዲህ ከዚህ ውስጥ ወደ 147 የሚሆኑት ስደተኞች በአሳ አስጋሪዎች አማካኝነት እርዳታ ህይወታቸው መትረፉንም በድርጅቱ ድረገጽ ላይ የወጣው መግለጫ አስታውቋል። ማምሻውን እዚህ የአሜሪካ ድምጽ ዘጋቢ ሳሌም ሰለሞንም ቃል አቀባዩን አነጋግራቸው ነበር። በስፍራው ደግሞ የነበሩት ዓለም አቀፍ የዘጋቢዎች ህይወት ከተረፉት ውስጥ የተወሰኑትን አነጋግረዋቸው ነበር። አንዱ ኤርትራዊ የሆነ ስሙ አልተጠቀሰም፣ ስሙ የለም፣ በአደጋው እንዴት ነበረ ተብሎ ከጋዜጠኞች ተጠይቆ ነበር።
ጉድ አፍተርኑን ዊ ሰርች ፍሮም ሊቢያ ጋት ዋን ቱ ኢሰለበት።
አብዛኞቹ ስደተኞች ሴቶች ነበሩ። ከሁለት ሴቶች በስተቀር የተረፈ የለም። ሁሉም ሞተዋል። ሁለት ሴቶች ብቻ ናቸው ራሳቸውን ያዳኑት። ማንም ሊያድነን አልቻለም። ራሳችንን ያዳነው በውሃው ውስጥ ከሰባት ሰዓታት በላይ ቆይተናል።
እንግዲህ ሌላ ከዚህ አደጋ የተረፈም አንድ ስደተኛ አነጋግረው ጠይቀውታል። እንዴት እንደነበረ ውሃው ላይ የነበራቸው አሰቃቂና አስቸጋሪ ሁኔታ ሲናገር
كنا تلتمي شخص في القارب خش فيها المية و تم انقاذنا 100 شخص
بسطمو جلبا لا يتسافرن ينبرنو سوش 300 نونالن وها كغرانا كقني ممطا سيجمر جلبوا مستم جمرج بجلبوا لا ينبروا سيتوچنا حصانات بملو موتوال الحمد لله انيا ل 7 ساعات ياكل وانيتن باساس غاريوچ اماكنينت هيوتاچن ليترف تشلوال ايهو اهونم 2 كن هونونال ازي مريت لاي هونن كچغر غار تفاطنا لرداتا يمطا منم ماكال يلم بزوا سكرين يتگنيه ودنيا يمطا نو አሁንም መሬት ላይ ሆነን ከሞት ጋር እየታገልን እንገኛለን።
ባህሩ ሰጥመዋል። በባህሩ ላይ ተብሎ ከተሰጋላቸው 150 ፍልሰተኞች መካከል ሴቶችና ህጻናት አሉባቸው። ወደ 147 የሚሆኑት ደግሞ የሊቢያ ጠረፍ ጥበቃ አባላትና የአካባቢው አሳ አጥማጆች ደርሰውላቸው ህይወታቸው ሊተርፍ ይችላል። የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን UNHCR ነው ይሄንን ያሳወቀው። ከመካከላቸው ሁለቱ በአስጊ ሁኔታ ሆስፒታል እንዳሉ ጭምር ገልጿል። ከእንጨት የተሰራው ጀልባ ፍልሰተኞቹን ይዞ ወደ አውሮፓ ሲጓዝ ከሊቢያ ዋና ከተማ ከትሪፖሊ በስተምስራቅ አልሁምስ በሚል የጠረፍ አካባቢ ነው የተገለበጠው። ባለፈው ጥር ወር ሊቢያ ጠረፍ ላይ ወደ 117 የሚሆኑ ፍልሰተኞች ህይወታቸው አልፏል ወይም የደረሱበት ጠፍቷል። ባለፈው ግንቦትም እንዲሁ 65 የተሳፈሩበት ጀልባ ቱኒዚያ ጠረፍ ላይ ተገልብጦ ቢያንስ 65 ሰዎች መሞታቸው አይዘነጋም። ማምሻውን ለአሜሪካ ድምጽ ቃላቸውን የሰጡት የተባበሩት መንግስታት ድርጅት ቃል አቀባይ ሁኔታው እጅግ አስቸጋሪ ነው ብለውታል።
Libya is a very complex situation whereby, you have people who are perhaps already fleeing their homes.
በሊቢያ ያለው ሁኔታ በጣም እየተወሳሰበ መሆኑን እናውቃለን። ከሀገራቸው ችግርን ቸሽተው የሚመጡ ሰዎች እዚህ ሲደርሱ ወደ አውሮፓ እናስገባቸዋለን በሚሉ ህገወጥ የሰው አዘዋዋሪዎች እጅ ወድቀው ሀገራቸው ከነበረው ችግር በላይ ይጋፈጣሉ። ስለዚህም ከባለፉት ጥቂት ወራት ጀምሮ ሊቢያ ውስጥ ግጭቶች እየበረቱ ሲሄዱ አስተውለናል። ይህ ማለት ደግሞ እንኳን ለስደተኞች ይቅርና ሰላማዊ የሀገሬው ሰዎችም እርዳታ ያስፈልጋቸዋል።
የተረፉት አሁንም መሬት ላይ ያለን ከህይወት ከሞት ጋር ተፋጠናል ሲሉ ተደምጠዋል። እነዚህ የተረፉት ስደተኞች እዛው ሊቢያ አቅራቢያ ጠረፍ ላይ ባለ እስር ቤት ውስጥ የሚገኙ ስደተኞች አብዛኞቹ ኤርትራውያን የሚበዙበት አይተናቸዋል፣ ዛሬ ወደኛ መጥተው ነበር ብለውናል። አንዱን አነጋግሬው ነበር።
ትናንትና የሆነ አደጋ ምናምን ገጥሞን ብር ላይ እና እዚህ ገብቶ ነበር። እኛ ጋር መጥቶ ነበር መጀመሪያ።
እሺ፣ የት ነው እናንተ ያላችሁ?
ኩምቡዝ ምን ባለው ወደብ ነው እና ይሄ እስሬ ደሞ ስለሞላ እዚህ ጋር ያለ አላፊ ማለት ነው አውጥታቸው የሆነ በቃ መንገድ ላይ ጥላቸው ነበር ለሚመለከተው አካል ምናምን ደዋ ብለ ማለት ነው ሰዎች እንደደርስላቸው ምናምን አደረግ ከዛ እንደገና ተመልሶ ወደኛ መጥቶ ነበር እንደገና አላፊ በዚህ አውጥቶ በቃ መንገድ ላይ ነው ስሎት ያለው አሁን ደግሞ የሆኑ ሰዎች እየተባበራቸው ነው ወደ ስራ ቦታ ይዛቸው ነው መሰለኝ
እናንተ ጋር መጥተው የነበሩት ስንት ናቸው?
ብዛታቸው እንኳን አላወቅናቸውም እንጂ ወጣናትም ትተሽም ወንዴትም ናቸው ኤርትራውያን። እኛ እዚህ ጋር ያለነው ይጣል እየጠበቅን ያለነው እስካሁን ግን ምንም አዲስ ነገር የለም። እዚህ ጋር አመት አራት ወር ምናምን አድርገናል።
ሮቤል የተባለ ሌላ ኤርትራዊ በበኩሉ እነዚህ የተረፉት ወደ ማሰሪያ ወይም ወደ ስደተኞቹ ማሰሪያ ጣቢያ መጥተው የነበሩትን አነጋግሯቸው እንደነበረ በኋላም ላይ አሁን ያሉበት ሁኔታ አስከፊ መሆኑን ነግሮናል።
እዚህ ብርግጥ ከዚህ ሁሉ ማይክል ለግንደ ዕልሚት ነው ፈደማ
የሊቢያ ባህር ኃይል 100 የሚሆኑ የዳኑትን ወደዚህ ኮመስ የሚባል የስደተኞች ቦታ መጣ። ይሄን ቦታ የሚጠብቀው ግለሰብ ቦታው በቂ አለመሆኑና በቂ ምግብ እንደሌለው በመግለጽ እንዳይገቡ ከለከለ። ከዛ ሌላ ወታደራዊ አዛዥ 45 የሚሆኑ ኤርትራውያንን ከደጅ በመኪና ይዞ መጣ። ያመለጡ መስሎት ነው። ነገር ግን ያመለጡ አለመሆናቸውና እንዳይገቡ መከልከላቸው ሲነገረው ወደ ሌላ ጣቢያ ወስዳቸዋለሁ ብሎ ይሄው ሜዳ ላይ ጥሏቸው ሄደ። በስልክ አግኝተናቸዋል።
የተባበሩት መንግስታት ድርጅት በበኩሉ የተረፉትን አሁንም እርዳታ እናደርግላቸዋለን እንሰጣቸዋለን ብለዋል።
አድማጮች እየተከታተላችሁ ያላችሁት ጋቢና ቪኦኤ ነው። የምናስተናግዳችሁ የደን ገረመውና ጽዮን ግርማንን። ቀጣዩ ፕሮግራማችን ደግሞ ጋዜጠኛና ደራሲ ገዛሀኝ መኮንን ጋር ይወስደናል። እሱ መኖሪያውን ካናዳ ካደረገ ተሰነባብቷል። በካናዳ ኑሮ በዚያ የሚኖሩ ኢትዮጵያውያንን ኑሮ የሚያስቃኙ በወጣትና አዋቂ ኢትዮጵያውያን መካከል ድልድይ የሚሆኑ ስራዎችን እየሰራ ይገኛል። በቅርቡ በስደት ላይ የሚኖሩ ታዋቂ ሙዚቀኞችን ህይወት የሚያስቃኝ ትዝታ የተሰኘ ዘጋቢ ፊልሙ በካናዳ ሲቢሲ ቴሌቪዥን እየታየ ይገኛል። ከባለቤቱ ሶስና አሸናፊ ጋር በመሆን አዲስ ቅኝት የተሰኘ የኢንተርኔት ራዲዮም እየከፈቱ ነው። የማህበረሰብ ጉዳዮችን ያነሳሳሉ። ገዛሀኝ ከሀብታሙ ስዩም ጋር ቆይታ አድርጓል። ቆይታቸው የሚጀምረው የስደት ዓለም ህይወቱ ትዝታ ለተሰኘ ዘጋቢ ፊልሙ መሰረት በምን መልኩ እንዳገዘው ሲያብራራ ነው።
በትክክል አፍዬ፣ እንደምታውቀውም ኢትዮጵያ እኔ ኦልሞስት የህይወቴን አብዛኛው ክፍል የኖርኩት በኢትዮጵያ ነው። ብዙ ነገሬም የተቆራኘው ከኢትዮጵያ ጋር ነው። ስለዚህ ከመጣሁ በኋላ ከኢትዮጵያ ወጥቼ እኖራለሁም የሚል ግምትም አልነበረኝ፣ ሞክሬም አላውቅም ከዛ በፊት እና ያው በመጨረሻ ግን እዚህ ከመጣሁ በኋላ ብዙ ነገር ያው እረፍት የሚነሳኝ ነው የሆነው። ትዝታው፣ የቤተሰብ ናፍቆቱ፣ ምን ዛፈሩ ድንጋዩ ሁሉ ነገር እምልህ ሳር ቅጠሉ ሁሉ ነው ትዝ እምልህ እና አንድም የእሱ መነሻ ነው። ሁለተኛ ነገር ደግሞ ራቅ ስትል ያለፍክበትን የኖርክበትን ነገር መልሰህ የማሰላሰል እድል ታገኛለህ እና ያሳለፍበትም ሆነ ጥሩ ጊዜ በትዝታ ይመጣል። ስለዚህ ያንን ለማስቀረት በምን አይነት ህይወት ውስጥ በምን አይነት ትውስታ ውስጥ እንዳለ ስለሌሎችም ለማካፈል ያደረኩት ሙከራ ይመስለኛል። ትዝታ
ናፍቆት መሰረቴ ዞት የድሮ ጓደኞችህን ስታገኝ የድሮውን እያወራ ጫወታለት።
እንግዲህ በአዲሱ የዘጋቢ ፊልም ላይ የታዋቂ ሶስት ሙዚቀኞችን የካናዳ የስደት ህይወት ነው ተከትለህ ያሳየህን። መሰል ፊልሞችን ለመስራት ያለው የመጀመሪያ ፈተና በሀገር ቤት ውስጥ ትልቅ ክብርና ትልቅ ቦታ ያላቸው ሰዎች በስደት ውስጥ የሚኖሩትን ኑሮ ለማጋራት ፍላጎቱ አይኖራቸውም፣ በተለያዩ ምክንያቶች ማለት ነው። እንዴት ለማሳመን ቻል? ይህንን ፊልም ለመስራት የነበረውን ሂደት እስቲ ለአድማጮች በተወሰነ ደረጃ አጋራልን።
ፈታኙም የፊልሙ ስራ ሂደት ፈታኙም ጉዳይ እሱ ነበረ። ነገር ግን አጋጣሚ ጋዜጣ እዚህ ሀገር ከመጣሁ በኋላ አንድ ኮሚኒቲ ጋዜጣ ጀምሬያለሁ ሳተም እና አዲስ ቅኝት ይባላል። በሶስት ቋንቋዎች ነው የሚታተመው። ስለዚህ ይህን ጋዜጣ በመስራት አጋጣሚ ከእነዚህ ባለሙያዎች ጋር የመገናኘት የእነሱን ስራም የማስተዋወቅ ኢንተርቪው የማድረግ እድል ነበረ። ስለዚህ ቅርርቡ ነበረን። ከዛ በተጨማሪ እዚህ ከተማ ውስጥ አንድ የኢትዮጵያውያን ሬስቶራንት እና የጃዝ ካፌ አለ፣ ሂሩት ካፌ ይባላል። እዛ ጓደኛዬ ነው ባቱና ስራ አስኪያጅ ወበ ይባላል እና እሱ የብዙዎቹ ሙዚቀኞች ጓደኛ ነው። ስለዚህ ሐሳቡን መጀመሪያ አብላልተን እነሱን አግባብተን መጨረሻ ላይ ለመተማመን ደረስን። ፈቃደኞች ነበሩ።
ገዛኝ፣ እስቲ አሁን ደግሞ ከዘጋቢ ፊልሙ ወጣ እንበልና በራዲዮ በጋዜጣ ካናዳ የሚኖሩ ኢትዮጵያውያን ሕይወት ለማስቃኘት የምታደርገውን ጥረት እናንሳ እስቲ። አዲስ ቅኝት የሚሰኝ የኢንተርኔት ላይ ሬዲዮ እንዳለህ አውቃለሁ። አንተና ባለቤት ናችሁ በዋናነት የምታንቀሳቀሱት። ከዚህም ጋር ደግሞ የሚያዙ ሌሎች ጉዳዮችም እየሰራችሁ እንደሆነ ሰምቻለሁ።
እዚህ ከመጣሁ በኋላ ቅድም ለመጥቀስ እንደሞከርኩትኝ የሚዲያው ውስጥ ለመሳተፍ ሙከራ አደረኩ። አንዱ ኮሚኒቲው ይሄ ነው የሚባል ሚዲያ የለውም። የኮሚኒቲ ሚዲያ እዚህ ያሉ ኢትዮጵያውያንም የሚያገናኝ ምንም አይነት ፕላትፎርም የለም። የተጀመሩ ነገሮችም ቀጣይነት የላቸውም። ስለዚህ በማውቀው ነገር አንድ ነገር ማድረግ አለብኝ በሚል ነው ጋዜጣውን የጀመርኩትኝ። ባለቤት ያልመጣችም ነበረ፣ ነገር ግን ከሀገር ቤት ሆና ጽሁፎችን ኮንትሪቢት በማድረግ ኤዲት በማድረግ አብራኝ ትሰራ ነበር። ጋዜጣውን ከአንድ አመት በላይ ራን አድርጌያለሁኝ። ከዛ በኋላ እሷ ስትመጣ ሬዲዮ ላይ ስለቆየች የሬዲዮ ጋዜጠኛ ስለሆነች ጸሐፊም ስለሆነች አብረን ሆን እና ሬዲዮ መጀመር ቀላል አይደለም። ነገር ግን ኮሚኒቲው ውስጥ ያሉ ሰዎች ደስተኞች ነበሩ። ምክንያቱም ሚዲያ ስለሌለ ጉዳያችንን የምንናገርበት ድምጻችንን የምናሰማበት መድረክ ያስፈልገናል አሉ። እዚህ ሀገር በርካታ ኮሚኒቲዎች አሉ። ከየሀገሩ የመጡ ማህበረሰቦች የየራሳቸው ሚዲያዎች አሏቸው፣ የህትመትም የኤሌክትሮኒክስ ሚዲያዎች አሏቸው እና የኛ ኮሚኒቲ ግን ይሄ እድል የለውም። ስለዚህ ይህንን እንድንሰራ ብዙ ድጋፍ እና ይዟችሁ የሚሉ ሰዎች አግኝተናል። ስለዚህ ተበረታተን እንግዲህ የጀመር ነው። ከጀመርን በኋላ ፕሮግራማችን በአብዛኛው በስደት ህይወት ላይ፣ በዚህ በሚያጋጥሙ ፈተናዎች ላይ፣ አንዳንዴ ከሀገር ቤትም ስቶሪዎችን እናካትታለን እና በዋናነት ግን ሰዎችን ማስተዋወቅ እዚህ ሀገር በቢዝነስ የሚሆን በተሰማሩበት ሙያ መስክ ውጤታማ የሆኑ ሰዎችን ማስተዋወቅ እና ወጣቱ ደግሞ ይሄ ሰከንድ ጄኔሬሽን የምትለው በኋላ እዚህ ሀገር ተወልዶ ያደገው ቋንቋውን የማያውቀውን ወጣት ደግሞ የበለጠ ማገናኘትና ድልድይ መዘርጋት ነው ዋናው አላማችን።
አዲስ ቅኝት የሬዲዮ ፕሮግራም በወጣቶች፣ በስደት፣ በሴቶች፣ በማህበራዊና በፖለቲካዊ እንዲሁም ኪነጥበባዊ ጉዳዮች ላይ የሚያተኩር የሬዲዮ ፕሮግራም ሲሆን ነጻ የሀሳብ ልውውጥ እንዲፈጠር ከመገፋፋት መሳሳብ፣ ከመራራቅ መቀራረብ በሚል ለኮሚኒቲው ድምጽ ለመሆን አስበን ፕሮግራም ጀምረናል።
እንግዶቻችንን እናመሰግናለን። ሀብታሙንም እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። የዘጋቢዎች መስኮት ነው። ዛሬ ወደ ኤርትራ ነው ይዞን የሚሄደው። ኤርትራ የሁለተኛ ደረጃና የቴክኒክና ሙያ ተማሪዎች በተለያየ ክረምት የልማት ስራ እየሰሩ ነው። በኤርትራ የሚማሩ የሁለተኛ ደረጃና የቴክኒክና ሙያ ተማሪዎች በእረፍት ጊዜያቸው በአካባቢያቸው ተሰማርተው ለሀገርና ለህብረተሰብ የሚጠቅሙ የተለያዩ የልማትና የጥገና ስራዎችን እየሰሩ እንደሚገኙ ቪኦኤ ያነጋገራል ቸው ተማሪዎች ተናግረዋል። ብርሃነ በረሀ ከአስመራ ተከታዩን ዘገባ ልኮልናል።
በተለያዩ የኤርትራ ክፍል የሚማሩ የሁለተኛ ደረጃና የቴክኒክና ሙያ ተማሪዎች በክረምት የእረፍት ጊዜያቸው በየአካባቢያቸው ተሰማርተው የተለያዩ የልማት ስራዎችን እየሰሩ ይገኛሉ። ቪኦኤ ያነጋገራቸው የዞባ ማዕከል ተማሪዎችም ህብረተሰቡን በሚጠቅሙ በተለያዩ የልማት ስራዎች ላይ ተሰማርተው እየሰሩ እንደሆኑ ተናግረዋል። በዚህ በያዝነው ሐምሌ ወር በሚካሄደው የአንድ ወር የተማሪዎች የክረምት የልማት ስራ በትምህርት ሚኒስቴር፣ በግብርና ሚኒስቴርና በፖሊስ ትራፊክ ጽህፈት ቤት ትብብር በጋራ የሚሰራ ስራ ሲሆን ወደ 11 ሺህ የሚጠጉ የሁለተኛ ደረጃ ተማሪዎችና 400 ሙያተኞች እየተሳተፉበት ያለ ስራ ነው። የቀይ ባህር ሁለተኛ ደረጃ ትምህርት ቤት የ11ኛ ክፍል ተማሪ የሆነው ግርማይ በረከት በኦሮታ ሆስፒታል ግቢ በጽዳትና የችግኝ ጉድጓዶች ማዘጋጀት፣ ዛፎችን በመትከል ስራ ላይ ተሰማርተው እየሰሩ እንደሆነ ከተናገረ በኋላ በእረፍት ጊዜው በዚህ ቅዱስ ተግባር ላይ በመሰማራቱ እርካታ እንደሚሰማው ለቪኦኤ ተናግረዋል።
አብዚህ ከባቢ ሆስፒታል ካብ ሕማቕ ብቆፅሊ መፅሊ ዝመፁ ደየድሊ ነገራት ርስሓት ገለመለ ኣውፅ ንዑ ክፅሪኦ ከለኹ ዕግበት ይስማዓኒ።
በሆስፒታሉ አካባቢ የነበረ ቆሻሻዎችን በማጽዳትና የአፈርና የውሃ ጥበቃ ስራ ላይ ተሳትፌ አንድ የሚታይ ስራ በመስራቴ እርካታ ይሰማኛል። አላስፈላጊ ቦታዎች ላይ ጊዜን ከማሳለፍም በእንደዚህ ያለ ቅዱስ ተግባር ላይ በመሳተፌ ደስተኛ ነኝ ብሏል። ሌላ በትራፊክ የመንገድ ደህንነት ስራ ላይ ተሰማርታ የክረምት የእረፍት ስራ በመስራት ላይ ያገኘኋት በቀይ ባህር ሁለተኛ ደረጃ ትምህርት ቤት የአስረኛ ክፍል ተማሪ የሆነችው ሲዶና ስዩም የአንድ ሳምንት መሰረታዊ የትራፊክ ምልክቶችና ህጎችን ተምረው በአሁኑ ሰዓት በተለያዩ የአስመራ ከተማ ጎዳናዎች ላይ ተሰማርተው የትራፊክ ህግ የማስከበርና የማስተማር ስራዎችን እየሰሩና ሰዎችን በመርዳት ላይ እንደሚገኙ ተናግራለች።
አብዚ እኮ ድሕነት ትራፊክ ባሐፈሽው ኩሉ ሰማሄርና እንዲና ናብዚ መጢና ዘለና አብዚ ድማ
የትራፊክ ደህንነት ህጎችን ተምረን የመጣ ነው። አሽከርካሪዎች ፍጥነታቸውን ቀንሰው እንዲሄዱና ለእግረኛ ቅድሚያ እንዲሰጡ በማድረግ እንዲሁም አረጋውያን የአካል ጉዳተኞችንና ልጆችን በማሻገር እንረዳቸዋለን ብላለች። ወጣት ተማሪ ሲዶና ሲዩም በመቀጠል ቀበቶ ወይ ቤልት ያለማሰር በፍጥነት ማሽከርከርና ቸልተኝነት ለእግረኞች ቅድሚያ ያለመስጠትና እግረኞች በተፈቀደላቸው የመሻገሪያ ምልክት ወይ ዜብራ ያለመሻገር በስራቸው የሚያጋጥሟቸው ዋነኛ የትራፊክ ህግ ጥሰቶች መሆናቸውን በመጥቀስ የትራፊክ ህግን ማክበር ለደህንነታቸው መሆኑን አውቀው እንዲጠነቀቁ መክራለች።
ንሕናስ ነቶም ዓበይቲ ወኪልና ኢና ንሰርሕ ዘለና ኣብዚ
እኛ የትራፊክ ፖሊሶችን ወክለን የድጋፍ ስራ ነው እየሰራን ያለ ነው። ተሽከርካሪዎች ፍጥነታቸውን ቀንሰው በጥንቃቄ እንዲያሽከረክሩና ቀበቷቸውን እንዲያስሩ እግረኞችም ቀስ ብለው በእግረኛ መሻገሪያ እንዲሻገሩ ነው የምመክረው፣ ምክንያቱም ጉዳቱና ጥቅሙ ለነሱ ስለሆነ ብላለች። በሌላ በኩል ወደ 150 የሚጠጉ የአስመራ የቴክኒክና ሙያ ትምህርት ቤት ተማሪዎች በአምስት የተለያዩ ቡድን ተከፋፍለው በአስመራና አካባቢዋ የሚገኙ ትምህርት ቤቶች ከስራ ውጪ የሆኑና የተሰባበሩ የትምህርት ቤት ፈርኒቸሮች፣ መስኮቶችንና የመሳሰሉ ነገሮችን በማደስና በመጠገን ስራ ላይ ተሰማርተው ሙያዊ ኃላፊነታቸውን እየተወጡ እንደሆኑ ተናግረዋል። በባና መካከለኛ ደረጃ ትምህርት ቤት በተመሳሳይ ስራ ላይ ተሰማርታ ያገኘኋት የ12ኛ ክፍል የድራፍቲንግ ተማሪ ስተል በናት አብደልዋሴ በበኩሏ በተማረችበት የሙያ መስክ ለአገርና ሕዝብ በሚጠቅም ስራ ላይ ተሰማርታ በመስራቷ ትልቅ ኩራት እንደሚሰማት ከተናገረች በኋላ በዚህ በሁለት ቀናት ብቻ ከ200 በላይ የተማሪዎች መቀመጫዎችና ወንበሮችን እንደጠገኑና እንዳደሱ ተናግራለች።
በገምጋም አብዘንኩ ተማርቲ ዘካየኔ ለዓለ 500 ስተጠገና ጠዋሉን
በዚህ ሁለት ቀናት ብቻ ከ200 በላይ መቀመጫዎችን ጠግነናል፣ ከ70 በላይ የሚሆኑ ብረቶችንም በየደናል ብላለች። በክረምት የረፍት ጊዜዋ በዚህ የበጎ አድራጎት ስራ ተሰማርታ የስራ ልምድ ማዳበር በመቻሏና ትምህርት ቤቱም ለመጠገኛ የሚያወጣውን ወጪ ማዳን በመቻሉ ድርብ ጠቀሜታ እንዳለው ተናግራለች።
አብ ከምስቲ ትርፍ ጊዜና አብ ክረምቲ ብቅዱስ ተይዋና ንካይዶ ደለና ስራሓት
የክረምት የረፍት ጊዜን በበጎ ስራ ላይ ነው እየዋልኩ ያለሁት። ስራውን በነጻና በበጎ ፍላጎት እየሰራን ነው ያለ ነው። ለእኔ ሙያዬን ለማዳበር ይጠቅመኛል፣ ትምህርት ቤቱም ለመጠገኛ የሚያወጣውን ወጪ ያድንለታል ብላለች። በዚህ አመት የተማሪዎች የክረምት ስራ የሁለተኛ ደረጃ ተማሪዎች በአፈርና በውሃ ጥበቃ ስራ ላይ በተለያዩ የትምህርት ቤትና የጽህፈት ቤት ፈርኒቸሮችን በመጠገንና በተለያዩ ጽህፈት ቤቶች የሚገኙ የመዝገብ ቤት ፋይሎችን የማስተካከልና ሌሎች ተመሳሳይ ስራዎች ላይ ተሰማርተው እየሰሩ ይገኛሉ። የዚህ አመት የክረምት የተማሪዎች ስራ 93% በአፈርና ውሃ ጥበቃ ላይ ያተኮረ ሲሆን በዞባ ማዕከል እስከ 4000 ችግኞችን በሀገር ደረጃ ደግሞ 1,000,000 ችግኞችን ለመትከል መርሃ ግብር ተይዞ የተሰራበት እንደሆነ ከኤርትራ የተማሪዎች የክረምት ስራ ጽህፈት ቤት የተገኘው መረጃ ያመለክታል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ።
ብርሃነ በርሀን እናመሰግናለን ላደረሰን ዘገባ። ተከታዩ ዘገባችን ደግሞ የጋቢና ስፖርት ነው።
አዎ፣ ባሳለፍነው ሳምንት እሁድ በዚህ በዩናይትድ ስቴትስ የሚኖሩ በርካታ ኢትዮጵያውያን የተሳተፉበት የጎዳና ሩጫ ተካሂዷል። በዚህ የሩጫ አዘጋጆች ይህንን ሩጫ አስመልክተው በዋዜማው ተጠፋፍተው የከረሙ ባለድል አትሌቶች እንዲገናኙ ያስችላል ያሉትን ዝግጅት አሰናድተው ነበር። ሀብታሙ ስዩም በስፖርት ወጉ ይህንን ዝግጅት ያስደስሰናል።
ባሳለፍነው እሁድ ረፋድ ላይ በመቶዎች የሚቆጠሩ ኢትዮጵያን፣ ትውልድ ኢትዮጵያንና የሌሎች ሀገራት ዜጎች የሆኑ የጎዳና ሩጫ ወዳጆች የመጀመሪያውን ታላቅ ሩጫ በዲሲ አከናውነዋል። በዚህ ውድድር በወንዶች ግርማ ኢላላ፣ በሴቶች ደግሞ ብርሃኔ አደሬ ባለድል ሆነዋል።
ድሩ በጣም ቆንጆ ነው። እኔ በጣም ተደስቼበታለሁ። ባላማውም በጣም ደስተኛ ነኝ። ለሀገራችን በመናደርገው አስተዋጽኦ በጣም ደስተኛ ነኝ። ሁላችንም እንደዚህ ተባብረን ለሀገራችን እንድንሮጥ ለሌላ ሀገርም እንሮጣለንና ለሀገራችን ደግሞ አስተዋጽኦ እናደርግ ሀገራችን እያሰብን እንድንሮጥ በጣም ኮስ ደስተኛ ተሰማኝ።
ይህ ከመሆኑ በፊት በዋዜማው የዚህ የጎዳና ሩጫ አዘጋጅ ኖቫ ኮኔክሽን በተሰማሩበት የአትሌቲክስ ዘርፍ ለኢትዮጵያና ለኢትዮጵያውያን የኩራት ምንጭ የሆኑ አንጋፋ አትሌቶችን ሲልቨር ስፕሪንግ ላይ በሚገኘው የቤተሰብ ሬስቶራንት አገናኝቶ ነበረ።
ጋሻው ዘርጋው አብዛ እባላለሁኝ። የኖቫ ኮኔክሽንስ ቼርማን ነኝ። ዛሬው ዝግጅት ላይ የተደረገው አትሌቶቻችን ለረጅም ጊዜ ያልተገናኙ ጀግኖች አትሌቶቻችን ከተለያየ የሀገራችን ክፍል የተገናኙበት ዋና ነው። ደራርቱ ቱሉን ደግሞ እንደዚሁ የተቀበልንበት ቀን ነው። በዋናነትም ደግሞ ደራርቱ ቱሉ ከስቴት ኦፍ ሜሪላንድ የታኮማ ፓርክ የሚባል ዲስትሪክት ደሊጌት የእውቅና ሽልማት አገኘችበት ዝግጅትን ነው።
ዶክተር ጋሻው ቀደም ብለው ጠቀስ እንዳደረጉት በዕለቱ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት፣ የባርሴሎናና የሲድኒ ኦሎምፒክ ባለድል አትሌት ደራርቱ ቱሉ ከታኮማ ፓርክ ከተማ አስተዳደር ተወካዮች የእውቅና የምስክር ወረቀት በተበረከተላት ወቅት ብዙ አትሌቶች ስፖርትን ለበጎ እንደተጠቀሙበት ሁሉ ሌሎች ኢትዮጵያውያንም በየመክሊታቸው ለሀገራቸው ሰላም እንዲጠሩ መክራለች።
ለሌላውም ነገር ቢሆን ለሌላውም ስራ ቢሆን የስፖርት መርህ ተከትለን ለሀገራችን አንድነት፣ ለሀገራችን ሰላም፣ ለሀገራችን ፍቅርና አንድነት እድገት አምባሳደሮች ናችሁ። ድሮ አምባሳደሮች ነበራችሁ፣ አሁንም ባያላችሁበት አምባሳደሮች ናችሁ። ምክንያቱም ዛሬ ትላንትና ባት ያንን ነገር ባታረጉ ትላንትና ባት ደግሞ እዚህ ሁላችንም ባልተገናኘን ነበር። በእርግጥ ማንኛውም ኢትዮጵያዊ፣ ማንኛውም ለሀገሩ ወዳድ፣ ማንኛውም ሰው ለሀገሩ በተሰማራበት ስራ አስተዋጽኦ ማበረከት የለምና አሁንም ሁላችንም በያለንበት ሀገራችንን፣ ቤተሰባችንን፣ ራሳችንን ለማክበር፣ ለማሳደግ፣ ለማስጠራት በተለይም ደግሞ ፍቅራችንና አንድነታችን ለማስጠበቅ የሁላችንም አስተዋጽኦ፣ የሁላችንም ቃል፣ የሁላችንም ስራ፣ የሁላችንም ተግባር ወሳኝ ስለሆነ እንተባበርላለሁ።
በዚህ ምሽት ላይ ከአመታት በፊት በድል ያስጨፈሩን በርካታ አትሌቶች ተገኝተው ነበረ። ከተወሰኑት ጋር እስቲ እንጨዋወት።
አትሌት ሚሊዮን ወልዴ ያሸነፍኩት በ2000 ሲድኒ ኦሎምፒክ ነው በ5000 ሜትር። በዛን ወቅት ጥሩ ጊዜ ነበረ። የሀገራችን ባንዲራ ከፍ ብሎ የተውለበለበበት እኔ ብቻ ሳልሆን ጓደኞችም ጭምር ወደ 4 ወርቅና ወደ ጠቅላላ ወደ 7 ሜዳሊያ ላይ መጣበት። እጅግ በጣም ነው የተደሰትኩት። ምክንያቱም የድሮ ያሉትን አትሌቶች የምንገናኝበት ነው። ይሄ አይነት ውድድር ከሌለ ልንገናኝ አንችልም። እሺ፣ ኃይሉ መኮንን አብረን ከወጣት ከጁኒየር ጀምረን አብረን የሮጥን ብዙ ዓለም ሻምፒዮና ኦሎምፒክ አብረን ተሰልፈናል።
እኛ አትሌቶች ያው እንደምታውቀው ብዙዎቹ መጨናነቅ አንፈልግም። ደስታ ነው ሁሌ በእኛ ያለው። ያው እንደምታየው ጓደኞቼ በአሁን ሰዓት የምታያቸው ነው። ይሄ ደስታ ርቆን ነበር በእውነት። ምክንያቱም የምንገናኝበት መድረክ አልነበረም። ሁላችንም የራሳችን ነበረ የምናባረረው። ግን አጋጣሚ ሆኖ ጋሻው ይሄን አዘጋጅቶ እኛም በማገናኘቱ ትልቅ ምስጋና ይገባዋል። የተለየ ነገር ባይኖረኝም ሀገራችን ኢትዮጵያን ሰላም ያድርግ ነው።
አሜሪካ ድምፅ ራዲዮ፣ ሀብታሙ ስዩም፣ ዋሽንግተን ዲሲ።
ሀብታሙን እናመሰግናለን። አድማጮች፣ እንግዲህ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል።
በፌስቡክ አት ቪኦኤ አምሃሪክ እንዲሁም በትዊተርም ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
ስናስተናግዳችሁ ያመሸነው ጽዮን ግርማና
ኤደን ገረመው፣ ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያሜሮ ነው።
በሰላም በጤና ያገናኘን እያልን እንሰናበታለን። በተከታዩ የእኛዎች በተጫወቱት የስደት ዜማ እንሰናበታችሁ። ባለሜ የታለ በኔድሚ ነበር የተላከችው ከማታውቀው አገር የተሸኘችው እንኳን ተረኗ ጠፍቶ ትንፋሿ የሳጋ ታሰበ ለኔ ለታና ከፊደል ገበታ ነጥቃ ህልምሽን ጎማስተክና የእድሜ ልክ አዘኔን ዳግም እንደማይሽ ምን አውቃለሁ እኔ ከፊደል ገበታ ነጥቃ
kun radio sagale americati.